Voice of America.
ሰሞኑን በጠቅላይ ሚኒስትር አብይ አህመድ ሰብሳቢነት የተካሄደው የፓርቲዎች ውይይት በምርጫ ቦርድ መሪነት እንደሚቀጥል የጠቅላይ ሚኒስትሩ ጽህፈት ቤት አስታወቀ። የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ በለኒ ሲዩም ዛሬ ለጋዜጠኞች እንዳሉት ውይይቱ ከፍተኛ ፋይዳ ይኖረዋል። የህግ የበላይነትን ማስከበር መንግስት እየወሰዳቸው ያሉ ማሻሻያ እርምጃዎችን ወሳኝ አካል መሆኑን የገለጹት የፕሬስ ኃላፊዋ ከዚህ ውጪ የሚንቀሳቀሱት እንደማይታገስም ተናግረዋል። ጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ ዛሬ የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን አድርሶናል።
በተለይ አደረጃጀትና በተሻለ ስፋት ከመገናኛ ብዙሃን ጋር ለመሰራት እየተንቀሳቀሰ ያለው የጠቅላይ ሚኒስትር ጽህፈት ቤት ለአዲሱ አደረጃጀት ሁለተኛ የሆነውን መግለጫ ነው በዛሬው ዕለት የሰጠው። የተጋበዙትም የአሜሪካ ድምጽን ጨምሮ በጽህፈት ቤቱ ቋሚ ወኪልና መቀመጫ እንዲኖራቸው የተመረጡ 50 የመገናኛ ብዙሃን ናቸው። እነዚህ የመገናኛ ብዙሃን የላኳቸው ወኪሎች ያሉበት የጠቅላይ ሚኒስትር ጽህፈት ቤት ዘጋቢዎች ቡድን እየተቋቋመ መሆኑን ይፋ ተደርጓል። መግለጫውን የሰጡት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ቢለኔ ሲዩም 50ዎቹ የመገናኛ ብዙሃን ከተመረጡባቸው መስፈርቶች የተወሰኑትን አብራርተዋል።
በኢትዮጵያ ብሮድካስት ባለስልጣን ተመዝግበው ፈቃድ የወሰዱና በስራ ላይ የመንግስትና የግል ቴሌቪዥን ሬዲዮ የዜና አገልግሎትና የህትመት መገናኛ ብዙሃን ሆነው የሚሰሩ ነው። ሁለተኛው የፖለቲካ የኢኮኖሚና ማህበራዊ ጉዳዮችን በዋነኝነት ተመዝግበው እዚህ ላይ ተኩሮ የሚሰሩ ናቸው። ሶስተኛ ዜና ዋናው ተኩራቸው ስራቸው ዜና ላይ መሆኑ የዜና ትንታኔ እና ወቅታዊ ጉዳዮች ላይ ያተኮሩ ሲሆኑ በጋዜጣ ስርጭት ደግሞ በህትመት ላይ ተሰማሩት ደግሞ ቢያንስ 5000 ኮፒ ያላቸውና አንድ አመት ስራ ላይ ያሉ ብለን ነበር ያወጣነው። አንድ አመት እንኳን ስራ ላይ ያሉ ደግሞ ከሆኑ ቢያንስ እንኳን 8000 ኮፒ ስርጭት ላይ ያላቸው ህትመቶች ብለን ያወጣነው። የውጭ ሀገር ብዙሃን መገናኛ ተቋማትን ደግሞ ስንመርጥ አንደኛው መስፈርት ያደረግነው የነበረው ዓለም አቀፋዊና አህጉራዊ ትኩረት እና ተደራሽነት ያላቸው ማለት ነው። በዓለም አቀፍና በአህጉሩ ላይ በአፍሪካ ላይ ትኩረት ያደረጉ የተገኙ መረጃዎችን ደግሞ በፍጥነትና በጊዜው ለማድረስ በቴክኖሎጂምና በተለያዩ በሰው ኃይል አቅም ያላቸው ናቸው። ይሄን ለሀገር ውስጥም ለውጭ ሀገርም ጋዜጠኞችና የመገናኛ ብዙሃንም ይሄኛውን መስፈርት ነው የተጠቀምንበት። ከዛ ለበለጠ ደግሞ በተለያዩ ሀገራዊና ዓለም አቀፋዊ ቋንቋዎች የሚያሰራጩ የሚል መስፈርት ተጠቅመን እነዚህ 50ዎቹ ላይ ልንደርስ እንቻል ነው ማለት ነው።
የፕሬስ ኃላፊ ቢለኔ ሲዩም በዚህ መግለጫ በሌሎች ወቅታዊ ጉዳዮች ላይ ማብራሪያ ሰጥተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን ከተፎካካሪ ፓርቲዎች ጋር ያደረጉት ውይይት አንዱ ነበር። ውይይቱ የሀገሪቱን የፖለቲካ ባህል ትርክት ከመቀየር አንጻር ወሳኝ ምዕራፍ ነው ብለዋል። የፕሬስ ኃላፊዋ ከፍተኛ ፋይዳ እንዳለው ማብራርተዋል።
ዲሞክራሲያይዜሽን ላይ ከምናተኩረው ስራዎች ጋር ተያይዞ በጣም የጎላ ሚና የተጫወተ ስብሰባ ነበረ። ሁሉንም የተመዘገቡ የፖለቲካ ድርጅቶች ያካተተ ነበረ። አገር ውስጥ ያሉ ግን ከውጭ አገርም ደግሞ ተጋብዘው የመጡ ገና ያልተመዘገቡ የፖለቲካ ድርጅቶችንም ያካተተ ስብሰባ ነበረ። ይሄም ስብሰባ የተደረገው እንግዲህ እስካሁን ያለን የፖለቲካ ባህልን በምን መልኩ ልንቀይረው እንችላለን፣ ከመቃረን በደንብ አብሮ ወደ መስራትና ያለውን የወደፊት የኢትዮጵያን እስካሁንም ከሪፎርሞቹ ጋር ከለውጡ ጋር ተያይዞ የመጣውን እርምጃ አብሮ የሚጓዝ አዲስ የሆነ የፖለቲካ ባህልን ለመፍጠር የጎላ ሚናም ይጫወታል ብለን እናምናለን፣ ተጫውቷልም። በሶስተኛ ለፖለቲካ ምህዳሩ መስፋት አሁን ከባለፉት ጥቂት ወራቶች ጋር ከተደረገው የፖለቲካ ምህዳሩ ከማስፋት ጋር ተያይዞ የተጀመሩትን ስራዎችን ያጠናክራል። እንደዚህ አይነት ውይይት የተቀራረበ ግንኙነት እያደረጉ ከተፎካካሪ ፓርቲዎች ጋር ያለውንም ባህል በመቀየር እና አሁንም ቀደም እንደጠቀስኩት ለተጀመሩት የዲሞክራታይዜሽን ሂደቶችም አጋዥ ሆኖ ይሰራልና ያግዛል። ይሄም ውይይት መድረክ አንድ የመጀመሪያው ነበር። እንግዲህ ባለፈው ማክሰኞ ያደረግነው ግን በዚህ ላይ አቆማል ማለት አይደለም። በዋነኝነት ስራውን ከዚህ በኋላ የሚመራው የሚሆነው የኢትዮጵያ ምርጫ ቦርድ ነው የሚሆነው። እንደዚህ አይነት መድረኮችም ቀጥሎ ሁሉንም ፓርቲዎችን እያመጣ ሁሉንም ተፎካካሪ የፖለቲካ ቡድኖችን እያመጣ ያወያያልና ይሄን ውይይት ወደ ተሻለ መቀናጀትና ወደሚቀጥለው ደግሞ ምርጫ በሚገባበት ሰዓት ጊዜ ምንድናቸው መቀየር ያለባቸው ከዛ በፊት የሚሉት ነገሮች የሚያወያይ መድረክ ነው የሚሆነው ማለት ነው።
በሀገሪቱ የተለያዩ አካባቢዎች ያለውን የጸጥታ ችግር በተመለከተ ለተነሳ ጥያቄም መንግስት በጉዳዩ ላይ እየሰራ መሆኑን አመልክተዋል። የህግ የበላይነትን ማስከበር በሀገሪቱ እየተወሰዱ ካሉ የማሻሻያ እርምጃዎች ጋር ተያይዞ እንደሚታይም ነው በእንግሊዝኛ በሰጡት ማብራሪያ የጠቀሱት።
There are elements who might not necessarily be working within the confines of the rule of law, and government has got a strong position on this.
በህግ የበላይነት ማዕቀፍ ውስጥ የማይንቀሳቀሱ አካላት ሊኖሩ ይችላሉ። መንግስት ከዚህ አንጻር ያለው አቋም ጠንካራ ነው። በሂደትም ችግሮቹን ሊፈታቸው የሞከረ ነው። ነገር ግን ከህግ የበላይነት ባፈነገጠ መንገድ የሚንቀሳቀሱትን በተመለከተ ጠንካራ አቋም አለው። በተለይም ቀደም ሲል የተጠቀስኳቸው የፖለቲካ ፓርቲዎች ሁሉ የሐሳብ ትግል እንጂ የጦር መሳሪያ ትግል እንደማያካሂዱ በመስማማት ከመምጣታቸው ጋር እናም ከዚህ ውጪ የሚንቀሳቀሱ ካሉ መንግስት ጠንካራ እርምጃ ይወስዳል። ምክንያቱም የህግ የበላይነት መንግስት እየወሰዳቸው ያሉ የማሻሻያ እርምጃዎች ወሳኝ አካል ነው ማለት። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ዲለኔ ሲዩም በአማርኛና በእንግሊዝኛ በሰጧቸው መግለጫዎች ከጋዜጠኞች ለተነሱ ሌሎች ጥያቄዎችም እንደዚሁ ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።